አንደኛ ዮሐንስ መልእክት ጥናታችንን እንቀጥላለን። እግዚአብሔር እየተናገራችሁ እንደሆነ ያንዳንዳችንን ህይወት እግዚአብሔር እየሰራ እንደሆነ ተስፋ አረጋለሁ። የሚያስተምረን የእግዚአብሔር መንፈስ ስለሆነ ቃሉም ደግሞ መንፈስ ስለሆነ ልባችንን ከፍተን እንቀበል ውስጣችንን የሚለውጥ ህያው የሆነ እግዚአብሔር ቃል ስለሆነ ለቃሉ በሚንቀጠቀጥ ልብ እንድንሰማ አሁንም አበረታታችኋለሁ። የዛሬው ትኩረታችን ምዕራፍ 1 ከቁጥር 5 እስከ 10 ያለው ነው። ባለፈው ክፍለ ጊዜ ያየነው ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያለው ነውና በመጀመሪያው በእነኛ 4 ቁጥሮች ውስጥ ያየነው ዮሐንስ የሚጽፈውን የሚሰብከውን የሚናገረውን የሚያወራውን የህይወት ቃል ይለዋል። የዘላለም ህይወት ቃል ማለት ነው። ጴጥሮስም እንደተናገረው አንተ የዘላለም ህይወት ቃል አለህ እንዳለው እና ስለዚህ ቃል እንደሆነ ወንጌል ከመጀመሪያው ስለነበረው ስለ ኢየሱስ ክርስቶስ በስጋ ስለተገለጠውና ለሐዋርያቱ ስለታየው ስለ ኢየሱስ ክርስቶስ እንደሆነ ይሄ ወንጌል ብቻ ሲሰበክ ነው ደግሞ የዘላለም ህይወት የሚመጣው። ይሄ ነው በነገራችን ላይ የተነገረ ነገር በሙሉ ወደ እግዚአብሔር ህብረት አያመጣም። ኢየሱስ ሲነገር ግን ህብረት ወደ እግዚአብሔር ያመጣል። የዘላለምን ህይወት የሚያመጣው መልእክት የሚሰጠው መልእክት ይሄ ኢየሱስ ክርስቶስ እንደሆነ ለማየት ሞክረናል። ኢየሱስ ክርስቶስ ከመጀመሪያው የነበረ የዘላለም አምላክ ደግሞ በስጋ የተገለጠ ሰው እንደሆነ እሱን አይተን ነው ባለፈው ክፍለ ጊዜ ጨረስነው። ዛሬ ከቁጥር 5 ጀምሮ ያሉትን ጥቂት ቁጥሮች አነብና ከዛ አጭር ጸሎት ጸልየን እንጀምራለን የዛሬውን ክፍላችንን። ምዕራፍ 1 ቁጥር 5 ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም ያለ ይቀጥላል። አጭር ጸሎት ጸልየን እንጀምር። ጌታችን ሆይ ይህንን ቃልህን ስንከፍት ደግሞ አንተ አእምሯችንን እንድትከፍትልን ልባችንን እንድታበራልን ትሁት የሆነውን መልካም መሬት የሆነውን ልብ እንድትሰጠን እንጸልያለን። ምናየው፣ ምንመለከተው፣ ምንሰማው፣ ምናነበው፣ ምንረዳው ዝም ብሎ በአእምሯችን በጭንቅላታችን ላይ ብቻ የሚከማች መረጃ ሳይሆን እግዚአብሔር አምላክ ሆይ ወርዶ ልባችንን የሚለውጥ አካሄዳችንን የሚለውጥ ለዘላለም ከአንተ ጋር በፊት እንድንቆም የሚያደርገን ለዋጭ እውነት ይሁንልን ጌታ ሆይ እና ራስህ እንድታስተምረን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። የዮሐንስ መልእክትን ለማጥናት እንዲመቸን አድርገን ስንከፋፍል ታስታውሱ ከሆነ የከፋፈል ነው በተጠቀሱት የእግዚአብሔር ባህሪያት በሱ ቢሆን ይመቸናል ብለን ነው። አከፋፈል ዝም ብሎ ሪጂድ የሆነ አይደለም፣ ግን ለማጥናት እንዲመቸን የከፈልንበት አከፋፈል ዮሐንስ ክሌም የሚያደርጋቸውን የእግዚአብሔርን ባህሪያት ተንተርሰን ነው ያደረግነው እና የመጀመሪያው ክፍል የሚጀምረው ዛሬ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ የሚለው ማለት ነው እግዚአብሔር ብርሃን ነው። እሱን የተወሰነ ክፍሎች አብረን እናያለን። ከዛ ደግሞ እግዚአብሔር ጻድቅ ነው ብሎ ይጀምራል። እሱንም እናያለን። እንዴን እግዚአብሔር ፍቅር ነው እያሉ የሚቀጥሉትን እነኚህን ነው የምናየው ዛሬ የመጀመሪያው ክፍል ሲጀምር ማለት ነው። እንግዲህ ወንጌል ይሄ ነው ነው አሁን ስለ ወንጌል ነው ማወራላችሁ ብሏል። የዘላለም ህይወት ነው ማወራላችሁ ብሏል። ክርስቶስን ነው ማወራላችሁ ብሏል። እና ይቀጥላል ይሄ ወንጌል እና ቁጥር 5 ላይ እግዚአብሔር ብርሃን ነው ብሎ ደግሞ ይቀጥላል እና የሚቀጥሉትን ቁጥሮች ሳነብ ማሰብ ያለብን ጣዖት ሲባል ሰምታችሁ እንደሆነ ብዙዎቻችሁ አምሹር በእግዚአብሔር ቤት ውስጥ ያለ ነው ብዙ ሰምተናል። ጣዖት ሲባል ምናልባት አዳዲሶችም ካላችሁ ጣዖት ሲባል ሰምታችሁ ይሆናል። ጣዖት ማለት በአካል እንደዚህ የተሰራም የተጠፈጠፈም ሊሆን ይችላል። አማልክቶቻቸውን ይሰራሉ። ደግሞ በሀሳብም ሊሆን ይችላል። ጣዖት ማለት ባጭሩ ሰው ሰራሽ አምላክ ማለት ነው። ሰው ሰው የሰራው ሰው የፈጠረው አምላክ ማለት ነው። ሰው እንደሚመቸው አርጎ የሰራው ማለት ነው። እና ያ አህዛብ አሁን እንደዚህ ያረጉ ነበር ከአይሁድ ውጪ የነበሩት በጥንት በእስራኤል ዘመን። እግዚአብሔርም ደግሞ በጣም እስራኤልን ያስጠነቅቅ ነበር። በጣም በተደጋጋሚ እስራኤልን ያስጠነቅቃል እነኛን ጣዖታት አማልክት እንዳያረጓቸው፣ ያህዌን የእስራኤልን አምላክ ብቻ እንዲያመልኩ። እና የእስራኤል አምላክ እግዚአብሔር እስራኤል የሰራችው ሳይሆን እስራኤልን የሰራ ነው። ደግሞ አህዛብ ደግሞ አማልክቶቻቸውን ይሰሩ ነበር። እና ነቢያትም በጣም ብዙ ተናግረዋል። ስለዚህ ኢሳያስን የመሳሰሉ ተናግረዋል። እና ሰርተው በራሳቸው አማልክትን ይሰሩ ነበር። እሱ ነው ጣዖት ማለት፣ ሰው ሰራሽ ማለት ነው። ሰው በልኩ የሚስማማውን ማለት ነው። እስራኤልም ሞከር አድርጎት ነበር። ታስታውሱ ከሆነ በዘጸአት መጽሐፍ ላይ ከግብፅ ምድር ያወጣን አምላክ ብለው በጥጃ ወርቅን ብራቸውን ወስደው እግዚአብሔር የሰጣቸውን ወርቅና ብር ወስደው በልካቸው የማይወቅስ የማይኮንን የማያስደነግጥ የማያስፈራ ሰርተው ነበር። የሙሴን አለመኖር ተጠቅመው ለራሳቸው ሰርተው ነበር። በአቅም የተሰራ ማለት ነው። ሰው ዲፋይን ያደረገው እኔ አምላኬ እንደዚህ እንዲሆንልኝ ነው የምፈልገው፣ እሱ ጣዖት ይባላል። አምላክ ይሄን ይሄን እንኳን ደስ አይለኝም፣ ይሄኛው ፓርት ደስ አይለኝም፣ ያኛው ፓርት ደስ አይለኝም። ልክ ምግብ ቤት ቀርበን እየመረጥን የምግብ ዝርዝር ላይ እንደምንበላው ይሄን አልፈልግም፣ ይሄ የሚቀነስልኝ፣ እንትን የሚቀነስልኝ፣ እንትን የሚጨምርልኝ ብለን የምንሰራው እሱ ጣዖት ይባላል። እሱ ጣዖት ይባላል። እና ጣዖት በአካል ዝም ብሎ ፊዚካሊ ብቻ የሚሰራ እንዳይመስላችሁ። በጣም ብዙ ሰዎች ሳያስቡት በአእምሯቸው ውስጥ አእምሯቸው የሳለውንና አእምሯቸው የሰራውን አምላክ ይከተላሉ። ራሳቸው የመረጡትን ማለት ነው። ይሄ እንኳን እንደዚህ እንደዚህ አይነት ነገር ስለ እግዚአብሔር ይደብረኛል የሚሉ ሰዎች አጋጥሟቸው ያውቁ እንደሆነ እንደዚህ አይነት ነገር ስለ እግዚአብሔር እኔ የምፈልገው እግዚአብሔር እንደዚህ እንዲሆንልኝ ነው። ይሄ ጣዖት አምላኪነት ነው። እግዚአብሔር ተመርጦ የምናመልከው አምላክ ሳይሆን እግዚአብሔር በእግዚአብሔርነቱ ነው የሚመለከው። እግዚአብሔር በማንነቱ በባህሪው ነው። ክርስትና ማለት እውነተኛ ወንጌል ማለት እግዚአብሔር ራሱን በገለጠበት መንገድ ማምለክ፣ እግዚአብሔር ራሱን በገለጠበት መንገድ ከእግዚአብሔር ጋር ህብረት ማድረግ ነው እንጂ እግዚአብሔር አይሻሻልም፣ እግዚአብሔር አይሰራም። እግዚአብሔር እግዚአብሔር ነው። በዛ ባህሪያቱ እግዚአብሔርን መከተል ማለት ነው። እኔ አሁን ህግጋቱን ሲሰጣቸው ለህዝበ እስራኤል አይታችሁ እንደሆነ ህግጋቱን ሲሰጣቸው፣ ለምሳሌ በዘጸአት ምዕራፍ 20 ላይ ሲጀምር ብዙ ህግጋት ነው የሚሰጣቸው እግዚአብሔር እንዴት መኖር እንዳለባት። እስራኤልን ዩኒክ ያረጋት የእግዚአብሔርም ህግ ስለሆነ በአንድ በኩል ዘጸአት ምዕራፍ 20 ቁጥር 1 ላይ ሲጀምር ከግብፅ ምድር ከባርነት ቀንበር ያወጣው እግዚአብሔር አምላክ እኔ ነኝ ብሎ ነው የሚጀምረው። እግዚአብሔር እኔ ነኝ ብሎ ጀምሮ ይጠራል እንጂ በሉ ተሰብስባችሁ ዲፋይን አድርጉኝ አይልም። እግዚአብሔር ተሰብስበን ዲፋይን የምናደርገው ሳይሆን ተሰብስበን የምንሰራው ሳይሆን እግዚአብሔር እኔ ነኝ ብሎ የጠራ አምላክ ነው። እኔ ነኝ እግዚአብሔር አምላክ ሶ በዚህ መልኩ አምልከኝ ብሎ የሚጠራ አምላክ ነው። ከዛ ቀጥሎ ነው ሌሎች አማልክት አይሁኑልህ፣ በሰማይ በምድር ከምድር በታች ያለ ምንም አማልክት አይሆኑልህ አልመሰልም ያለው እግዚአብሔር። እግዚአብሔርን በእግዚአብሔርነቱ መከተል፣ እግዚአብሔርን በአምላክነቱ ህብረት ማድረግ ነው ክርስትና ማለት። የተጠራ ነው ለዚህ ነው። እና ይሄ ሴክሽን እንግዲህ ሲጀምር የሚጀምረው ከዚህ ነው። ከምዕራፍ አንድ ከቁጥር አንድ እስከ አራት ጋር ያለውን ግንኙነት መጀመሪያ ላሳያችሁ። በጣም የተያያዘ ነው መልእክቱ፣ የተያያዘ ነው መልእክቱ። ታስታውሱ ከሆነ የመጀመሪያውን ክፍለ ጊዜ ስንጨርስ አራቱን ቁጥሮች ስንጨርስ ወንጌል የዘላለም ህይወት ይሰጣል አልን። ካስታወሳችሁ ወንጌል የዘላለም ህይወት ይሰጣል አልን እና ይህንን የዘላለም ህይወት ደግሞ ይተረጉመዋል። የዘላለም ህይወት ማለት ዝም ብሎ ዘላለም መኖር ብቻ አይደለም። የዘላለም ህይወት ማለት ከእግዚአብሔር ጋር ህብረት ማለት ነው። የእግዚአብሔር ወዳጆች ሆንን፣ ርቀን የነበርነው ቀረብን፣ ገባን ወደ እግዚአብሔር። ይሄ ነው ወንድሞቼ ናቶች፣ በክርስቶስ ያገኘ ነው። ያልገባችሁ ካላችሁ ፕሊስ ግቡ። በክርስቶስ ያገኘ ነው፣ ይዞን ገባ ኢየሱስ ክርስቶስ ወደ እግዚአብሔር። ወደ ተባረርንባት ህይወት ይዞን ገባ። እንደገና በቁጣው በጽድቁ ቁጣ ምክንያት እግዚአብሔርን መቅረብ አንችልም ነበር፣ ግን ገባን። አባ አባት ብለን የምንጮህበት የልጅነት መንፈስ ተሰጠን። ሮሜ ምዕራፍ 8 ገብተን አባ አባት ማለት ይቻላል። ይሄ በተፈጥሮ ማንነታችን አንችልም። ተፈጥሯዊ ማንነታችን ከእግዚአብሔር የራቀ ነው። ቁጣውን በክርስቶስ መስቀል አብርዶ ቁጣውን ወስዶልን ኢየሱስ ክርስቶስ እኛ ገባን ወደ እግዚአብሔር። የዘላለም ህይወት ማለት መግባት ወደ እግዚአብሔር፣ ግንኙነት ከእግዚአብሔር ጋር፣ ህብረት ከእግዚአብሔር ጋር እና ህብረታችን ከአብና ከወልድ ጋር ነው። ህብረታችን ከእግዚአብሔር ጋር ነው የሚለው ትዝ ይላችሁ እንደሆነ በእሱ ነው የጨረስ ነው። ይሄ እንግዲህ እሱ ነው ህብረታችን ከእግዚአብሔር ጋር ነው። ከዛ ይቀጥላል። ህብረታችን ከእግዚአብሔር ጋር ነው ካልን ማን ነው ይሄ እግዚአብሔር? ከማን ጋር ነው ህብረታችን? ምን ይመስላል ይሄ እግዚአብሔር? ባህሪው ምንድን ነው ይሄ እግዚአብሔር? አሁን እንግዲህ እኛ ሁላችን ክርስቲያኖች በክርስቶስ ኢየሱስ ከእግዚአብሔር ጋር ህብረት አለኝ ካልን ላስተዋውቃችሁ ይላል ከማን ጋር ህብረት እንዳለ ይሄ እግዚአብሔር ማን እንደሆነ ላስተዋውቃችሁ ይሄ ሴክሽን የሚጀምረው ከሱ ነው ከርሱ ጋር ህብረት አለን ካልን ባህሪው ይሄ ነው ምዕራፍ 1 ቁጥር 5 እግዚአብሔር ነው በልባችን ውስጥ በጣም ይሄንን እንዲስለውና እንዲያከብደው እየጸለይኩ ነው ማውራችሁ ወገኖች ወደ እግዚአብሔር መተናል ካልን ከእግዚአብሔር ጋር ህብረት አለን ካልን የእግዚአብሔር ልጆች ነን ካልን ኑሮ ከጌታ ከኢየሱስ ክርስቶስ ጋር ነው ካልን የመጣንበት እግዚአብሔር ይሄን ይመስላል ህብረታችን ያለው እግዚአብሔር ይሄን ይመስላል ገና ስትቀርበው እግዚአብሔር ምንድነው ይላል ምዕራፍ 1 ቁጥር 5 ላይ ከርሱም የሰማናት እቺ ደግሞ ከኢየሱስ ከራሱ የሰማናት ናት ከርሱ የሰማናት ለእናንተ የምናወራላችሁ መልእክት ህብረታችሁ ከእግዚአብሔር ጋር ነው ያ እንግዲያውስ እግዚአብሔር ብርሃን ነው ጨለማ በርሱ ዘንድ ከቶ የለም የምትል ናት በመጀመሪያው እንግዲያው የሰማናት መልእክት እቺ ናት እግዚአብሔር ብርሃን ነው እግዚአብሔር ብርሃን ነው በርሱ ዘንድ ጨለማ የለም ብርሃን አለ ጨለማ አለ በእግዚአብሔር ዘንድ ግን ጨለማ የለም እግዚአብሔር ራሱ ይሄ የእግዚአብሔር ባህሪ ነው ከእግዚአብሔር ዘንድ ብርሃን ይወጣል ሳይሆን እግዚአብሔር ራሱ ብርሃን ነው እግዚአብሔር ብርሃን ነው ታስታውስ ከሆነ ዘፍጥረት ምዕራፍ 1 ቁጥር 3 በመጀመሪያው ዘፍጥረት 1 1 ነው እንዳልን ዘፍጥረት ምዕራፍ 1 ቁጥር 3 እዚያ ላይ ወረድ ብሎ መጀመሪያ እግዚአብሔር ያለው ሁሉን ነገር ያመጣው ራሱ እግዚአብሔር ከባህሪው ነው እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል ገና እኮ ጨረቃ ከዋክብት ምን ሳይወለዱ ማለት ነው ብርሃን ነው እግዚአብሔር ብርሃን ይሁን አለ ብርሃን ሆነ ዘፍጥረት 1 3 ላይ እንደሚናገር ሌላው ደግሞ የተናገረው ታስታውስ ከሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ካለ በኋላ በእርሱም ህይወት ነበረ ይችላል ህይወትም የሰው ብርሃን ነበረ ይችላል እና እግዚአብሔር ብርሃን ነው ከመጀመሪያ የሰማናት መልእክት ይህች ናት እሱም እግዚአብሔር ብርሃን ነው በርሱ ዘንድ ጨለማ የለም ኢየሱስ ክርስቶስ የተከተልነው ህብረት ከርሱ ጋር ያለን ይሄንን የመሰለ አምላክ ነው እሱ ብርሃን ነው ጥቂት ክፍሎችን አነብላችኋለሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ጌታችን ኢየሱስ ክርስቶስ ሲናገር ምዕራፍ 8ም ምዕራፍ 9ም ላይ ደጋግሞታል ይሄንን እኔ የዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው እኔ ብርሃን ነኝ ብርሃን ማለት ጨለማን የሚያበራ ማለት ነው እኔ ብርሃን ነኝ እና የሚከተለኝ ቢኖር በጨለማ አይመላለስም መብራት ብርሃን ማለት ነው የእግዚአብሔርን ንጽህና የእግዚአብሔርን ፍጽምና የእግዚአብሔርን ፍጹምነት ሞራል ፐርፌክሽን ምንም አይነት እንከን የማይገኝበት የእግዚአብሔርን ቅድስና የሚያመላክት ነው ብርሃን ጨለማን ይገልጣል ብርሃን ጨለማ የለውም ጨለማን አስወጋጅ ብቻ ሳይሆን በብርሃን ዘንድ ጨለማ የለም እግዚአብሔር ምንም ጨለማ የሌለበት በማንነቱ እግዚአብሔር ቅዱስ የሆነ ብርሃን የሆነ ንጹህ የሆነ ፐርፌክት የሆነ አምላክ ነው የጠራን መዝሙር 104 ቁጥር 2 ላይ ብርሃንን እንደ ልብስ ለብሰሃል ይለው ልብሱ በልብስ መልክ ይገልጸውና እግዚአብሔር እኮ ከዛ በላይ ነው ግን ለማሰብ ከቻላችሁ ብርሃን ተጎናጽፈሃል ይለዋል ብርሃንን እንደ ልብስ ለብሰሃል በአዲስ ኪዳንም በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ቅዱስ ጳውሎስ ሲናገር እርሱ ብቻ የማይሞት ነው ማንም ሊቀርበው በማይችል ብርሃን ይኖራል እና አንድ ሰው እንኳን ሊያየው አይችልም ይላል ለእርሱ ክብርና የዘላለም ኃይል ይሁን ብሎ ያመልካል እግዚአብሔርን እርሱ ማንም ሊቀርበው በማይችል ብርሃን ማንም ሊጠጋው በማይችል ብርሃን የሚኖር ፐርፌክት ብርሃን ነው እግዚአብሔር በጨለማ ውስጥ ብርሃን ይብራ ያለ ራሱ ብርሃን የሆነ ነው እግዚአብሔር በመጨረሻ በነገራችን ላይ አሁን ይህንን ህይወት ኖረን የምትመጣ አዲስ ዓለም የምትመጣ አዲስ ምድር የምትመጣ አዲስ ሰማይና ምድር እንጠብቃለን በዚያ እንኖራለን ለዘላለም ከእግዚአብሔር ጋር እና እግዚአብሔር ባለበት እንሆናለን ራእይ መጽሐፍ ሲያልቅ የሚያልቀው በሱ ነው እግዚአብሔር ባለበት የጀመረ ህይወት ዘፍጥረት ምዕራፍ 1 ምዕራፍ 2 በተለይ ምዕራፍ 2 ላይ ሰው ልጅ ከተፈጠረ በኋላ እግዚአብሔር ባለበት የጀመረ ህይወት ደን ተባረረን ምዕራፍ 3 ከዛ የሚጠቃለለው እግዚአብሔር ባለበት ሆነን ነው። ከራ ዮሐንስ ላይ አንድ ጊዜ ላንብብላችሁ ምዕራፍ 21 ላይ ቁጥር 1 ጀምሮ እንደዚህ ይላል። ይሄ መጨረሻ ላይ ማለት ነው። ሲጠቃለል ህይወታችን ተሰርቶ ሲጠቃለል አዲስ ሰማይንና አዲስ ምድርን ማየው ፊተኛው ሰማይና ፊተኛይቱ ምድር አልፈዋል እና ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅም ድምጽ እነሆ የእግዚአብሔር ድንኳን እግዚአብሔር መገኛ ማለት ነው። የእግዚአብሔር ድንኳን በሰዎች መካከል ነው ከነርሱም ጋር ያድራል። የዘላለም ህይወት ያሰኘው እግዚአብሔር ራሱ ነው አላልኳችሁም? ህብረታችን ከነርሱ ጋር ያድራል። መንግስተ ሰማያትን መንግስተ ሰማይ ያደረገው እግዚአብሔር በመካከላችን ያድራል። እንደገና በፍጹምነት ማለት ነው። ከነርሱም ጋር ያድራል እነርሱም ህዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ከዓይናቸው ያብሳል። ከእንግዲህ ወዲህ ሞትም ጩኸትም መርገምም አይሆንም። አዲስ ስርዓት መጥቷል ይላል። አዲስ ስርዓት መጥቷል ይላል። ከዛ ስለዚህ አዲስ ስርዓት፣ ስለዚህ ህይወት፣ ስለዚህ ከተማ፣ ስለዚህ ማንነት፣ ስለዚህ ህይወት ሲናገር ምዕራፍ 22 ላይ ደግሞ ተመልከቱ። ዝርዝር ምዕራፍ 22 ቁጥር 1 ጀምሮ በአደባባዩም መካከለ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የህይወት ውሃ ወንዝ አሳየኝ። በወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የህይወት ዛፍ ነበረ። የዛፉም ቅጠሎች ለህዝብ መፈወሻ ነበሩ። ከእንግዲህ ወዲህም መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባራቸው ይሆናል ይላል እና ከእንግዲህ ወዲህ ሌሊት አይሆንም። ያን ጊዜ ማለት ነው እግዚአብሔር በመካከሏ ስለሆነ ሌሊት አይሆንም። እግዚአብሔር አምላካቸው በመካከላቸው ስለሆነ ለምን? ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ ይላል እና የመጨረሻውን ዓለም የዘላለምን ህይወት ልዩ ያደረገው እግዚአብሔር በህዝቡ መካከል ይሆናል። ምዕራፍ 21 እግዚአብሔር በህዝቡ መካከል ይሆናል። እግዚአብሔር በህዝቡ መካከል ስለሚሆን ምዕራፍ 22 እግዚአብሔር በህዝቡ መካከል ስለሚሆን ያበራላቸዋል። እግዚአብሔር ብርሃን ስለሆነ ያበራላቸዋል። ስለሆነስ ምንም አይነት ሌላ አይነት ተጨማሪ ብርሃን አያስፈልጋቸውም። ጨረቃ፣ ፀሐይ፣ ከዋክብት አያስፈልጓቸውም ይላል። ልክ ነው። በጣም ዋናው ብርሃን ሲበራ ሌሎች እኮ አያስፈልጉም። ይሄ በጣም ብዙ ጊዜ ተናግሬዋለሁ እኔ እና አሁን እኛ የምንኖርበት ከተማ እኛ የምንኖርበት ሰፈር ደግሞ በጣም መብራት ስለሚጠፋ ቶሎ ማታ ማታ እና መብራት በሚጠፋበት ጊዜ ሻማዎች ምናምን እንለኩስና ይታየናል፣ ክፍሉ ይታየናል እና መብላት እንችላለን፣ መነጋገር እንችላለን። በተለይ ደግሞ ልምድ እያዳበራችሁ ስትመጡ ይታያል፣ በተወሰነ ደረጃ ይታያል፣ መንቀሳቀስ ይቻላል። ፊት ለፊት እየተያየ እናወራለን እና ብርሃን ነው ይታያል ነው የምንለው። ጨለማ አይደለም፣ የሆነ መብራት አለ። ግን ዋናው ብርሃን ሲመጣ አታዩቸውም። ራሱ ምንም አያስፈልግ ባይጠፉም አያስፈልጉም። ቢጠፉም ባይጠፉም ሲግኒፊካንስ የላቸው። ፀሐይንና ጨረቃን የሚያስንቅ ብርሃን ነው እግዚአብሔር። እንዳያስፈልጉ የሚያደርግ ብርሃን ነው እግዚአብሔር። ሞራሊ ፐርፌክት ነው፣ ባህሪው ነው እግዚአብሔር። ጨለማችንን ያበራው እግዚአብሔር ራሱ ብርሃን ነው። ስለዚህ ህብረታችን ከእግዚአብሔር ጋር ነው ለምንል፣ ይሄ እግዚአብሔር ህብረት ያደረግ ነው። እግዚአብሔር ህብረታችን ከብርሃን ጋር ነው ነው ህብረታችን ብርሃን ከሆነ እግዚአብሔር ጋር ነው። ስለዚህ ህብረት ማለት ከዚህ ብርሃን ጋር ያለ ግንኙነት ማለት ነው። ግንኙነታችን ከዚህ ብርሃን ጋር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ጀምሮ ያለው እንድታነቡ አበረታታችኋለሁ እና በጨለማ ውስጥ ነበርን እኛ ራሳችን፣ ዲያብሎስ እንዲያውም ይህንን ክብርና ብርሃን እንዳናይ አሳውሮን ነበር ይላል ቅዱስ መጽሐፍ። የዚህ ዓለም አምላክ የማያምኑትን አይኖች እንዳያዩ ጋርዷቸው ነበር፣ ከድኗቸው ነበር እና እግዚአብሔር መጣና በጨለማ ውስጥ ብርሃን ይሁን አለ እና ህይወታችንን አበራው። እግዚአብሔር ብርሃን ስለሆነ ህይወታችንን አበራው። ጨለማ ነበርን፣ እናንተ ራሳችሁ ጨለማ ነበራችሁ ይላል ቅዱስ ጳውሎስ በኤፌሶ ምዕራፍ 2 ላይ። ጨለማ ነበር ህይወታችን፣ ሞራሊ ጨለማ ነበር። ጨለማ የምግባር መውደቅን፣ ብልሹነትን፣ ኃጢአትን፣ ርኩሰትን፣ ሞትን አመላካች ነው። ጨለማ ባለበት በዚያ ኃጢአት አለ፣ ርኩሰት አለ፣ ወንጀል አለ፣ ቆሻሻ አለ። አይታይም ደግሞ ኃጢአተኝነታችን ብቻ ሳይሆን ኃጢአተኛ መሆናችንን እንዳናይ የጋረደ ጨለማ ህይወት ነበረን። ደን መጣንና ወንጌልን ስናምን በክርስቶስ ብርሃን ከሆነ እግዚአብሔር ጋር ህብረት አረግን። ከእግዚአብሔር ጋር ብርሃን ከሆነ ከእግዚአብሔር ጋር ህብረት አለን ማለት በርሱ ዘንድ ጨለማ የለም፣ በርሱ ዘንድ ኃጢአት የለም፣ በርሱ ዘንድ ርኩሰት የለም። እኔ ቅዱስ ነኝና ቅዱሳን ሁኑ፣ እኔ ብርሃን ነኝና ዘን ህብረታችን ከብርሃኑ ከእግዚአብሔር ጋር ነው። ስለሆነ ስለ ኃጢአት ያለንን አመለካከት እንግዲህ ብርሃን ሲበራ አመለካከታችንን ይቀይራል፣ እይታችንን ይቀይራል። አንዱ የሚቀይረው እይታ ስለ ኃጢአት ያለንን እይታ ነው። ያን ጊዜ የነበሩ መምህራንም ምናልባት አንዳንድ ምዕመናንም ዮሐንስ የሚናገረውን እየተናገሩ ሳይሆን አይቀርም። ከእርሱ ጋር ህብረት አለን ብንል በጣም ብዙ ብንሎች አሉት ዮሐንስ። ብንሎች እያልን ማለት ነው። ብንል፣ ብንፎክር፣ ብንናገር፣ ክሌም ማድረግ ነው። ከእግዚአብሔር ጋር ህብረት አለን ብንል፣ ከእግዚአብሔር ጋር ህብረት አለን እያልን ክሌም እያደረግን በጨለማ ብንመላለስ እንዋሻለን ይላል። አሁን የአንደኛ ዮሐንስ መልእክቱ አንዱ ዋና ዓላማው ብንሎችን መኖር ነው፣ የምንለውን መኖር ነው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ዜን ለእያንዳንዳችን ህብረት አለን እርስ በርሳችንም፣ የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ደግሞ ያነጻን ይላል። እንመለስበታለን ይህንን። ስለዚህ ከእግዚአብሔር ብርሃን ከሆነ እግዚአብሔር ጋራ ነው ህብረታችን። ብርሃን ከሆነ ከእግዚአብሔር ጋራ ነው ህብረታችን። ይሄ ምን እይታችንን ሊቀይር ይገባል? ስለ ኃጢአት ያለንን እይታ ሊቀይር ይገባል። ከእግዚአብሔር ጋራ ህብረት ያላቸው ሰዎች በጨለማ አይመላለሱም ነው። በጨለማ አይመላለሱም፣ በኃጢአት አይመላለሱም። ኃጢአት አያደርጉም አይደለም፣ እንመጣበታለን። ይሄ አክቹዋሊ ኃጢአት አናደርግም ብንል ራሳችንን እናስታለን ይላል። ኃጢአት አያደርጉም አይደለም፣ ኃጢአት የለብንምም አይደለም፣ ኃጢአት አናደርግምም አይደለም፣ እንመጣበታለን። ግን ለጊዜው ማየት ከፈለጋችሁ ይሄንን በምንልበት ጊዜ ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን ይላል። ይሄም ራሱ ውሸት ነው። ኃጢአት የለብንም ምንድን ነው? ከእግዚአብሔር ጋር ህብረት አለን ማለት ኃጢአት የለብንም ማለት አይደለም። ቁጥር 10 ላይም ኃጢአትን አናደርግም ማለትም አይደለም። ቁጥር 9 ጀምሮ ራሳችንን እናስታለን ይላል። እውነትም በእኛ ውስጥ የለም፣ በኃጢአታችን ምናዘዝ ይቅር ሊለን የታመነና ጻድቅ ነው ይላል። ኃጢአትን አላደረግንም የሚለው አክቹዋሊ ኃጢአትን አናደርግም ብንልም ይሄም ሐሰተኛ እናደርገዋለን ይላል። ይሄ ኃጢአትም የለብንም ማለት አይደለም፣ ኃጢአትም አናደርግም ማለት አይደለም። በብርሃን መመላለስ ማለት ምን ማለት ነው? ብርሃን ከሆነ ከእግዚአብሔር ጋራ ህብረት ያላቸው ክርስቲያኖች ኃጢአትን አያደርጉም አይባልም፣ ኃጢአት የለባቸውም አይባልም። ግን በኃጢአትና በጨለማ ግን አይመላለሱም። አይ ቲንክ ትልቁ ቁልፍ መመላለስ የሚለው ቃል ነው። መመላለስ ያው ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ ነው። ስለዚህ የሚጠራን ጥሪ ቁጥር 7 በጨለማ መመላለሳችንን አቆመን ከእግዚአብሔር ጋር ህብረት ያላቸው ሰዎች ምን ያደርጋሉ? በብርሃን ይመላለሳሉ። መመላለስ ማለት ኢዝ በቀጣይነት ማለት ነው። በቀጣይነት ህይወታቸው የሚገለጠው በፊት የተመላለስ እንዳለው እግዚአብሔር አብርሃምን፣ በቀጣይነት ህይወታቸው የሚገለጠው በሞራል ብርሃን ነው፣ በቅድስና ህይወት ነው። ምን ማለት ነው? ልማዳቸው አይሆንም ጨለማ ማለት ነው። ጨለማን እንደ ላይፍ ስታይል እንደ የህይወት ዘይቤ አይኖሩበትም ማለት ነው። በጨለማ መኖራቸውን አቆመው ወደ ብርሃን መጥተዋል። ብርሃን ባለበት በዚያ ጨለማ የለም። ስለዚህ በጨለማ አይኖሩም ማለት ነው። ከእግዚአብሔር ጋር ህብረት ያላቸው በኃጢአት አይኖሩም። በቅድስና ይኖራሉ፣ በብርሃን ይኖራሉ። በኃጢአት ግን አይኖሩም፣ አይመላለሱም። ወደፊትም እንደርስበታለን። ምዕራፍ 3 ቁጥር 6 አንደኛ ዮሐንስ እሱ ነው። ስለ ኃጢአት ያለንን አቲቲዩድ ይቀይራል እግዚአብሔር ብርሃን ስለሆነ። ቁጥር 6 በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ነው የሚለው። እንዲሁም ኃጢአትን የሚያደርግ የሚለው ስትሮንግ ቃል ነው። ኃጢአትን በማድረግ የሚኖር ማለት ነው። ኃጢአትን እንደ ላይፍ ስታይል ይዞ የሚኖር ሰው አላየውም አላወቀውም። ብርሃን አይቶ በጨለማ መኖር አይቻልም። ብርሃን አይቶ በጨለማ መኖር አይቻልም። ወይ በብርሃን ውስጥ ነን ወይ በጨለማ ውስጥ ነን። ወይ በብርሃን እየተመላለስን ነው ወይ በጨለማ እየተመላለስን ነው። ሁለቱን አንድ ላይ ማያዝ አይቻለም። በረጋችን ላይ ብርሃንና ጨለማን አንድ ላይ ማያዝ አይቻለም። ህይወት ወይ ብርሃንናት ወይ ጨለማናት። ብርሃንና ጨለማን የቀላቀለ የህይወት ሚስቶ ሊኖር አይችልም። ሚስቶ ማረጋ አይቻለም ብርሃንና ጨለማን። ስለዚህ በብርሃን እየተመላለሱ ሰዎች ሊወድቁ ይችላሉ። በብርሃን እየተመላለሱ ሰዎች ሊሰናከሉ ይችላሉ። በብርሃን እየተመላለሱ ሰዎች ኃጢአት ሊያደርጉ ይችላሉ። ለሱም መድኃኒት አለው፣ እንመጣበታለን። ግን እንደ የህይወት ዘይቤ ይዘውት ግን ሊቀጥሉ አይገባም። ለምን? እግዚአብሔር ብርሃን ስለሆነ። እግዚአብሔር ብርሃን ነው የሚለውን የሚያምኑ ወይም እንደሚያምኑ የሚናገሩ በጨለማ ህይወት ከኖሩ አላዩትም አላወቁትም ይላል። አላዩትም አላወቁትም። ሶ የአንደኛ ዮሐንስ መልእክት በተለይ የምዕራፍ አንድ ከዚህ በኋላም ያሉት ጥሪያቸው የምናምነውን እንኑር ነው። የምናምነውን እንኑር። እግዚአብሔር ብርሃን ነው ኢዝ ዶክትሪን እንትና ዮሐንስ ሐዋርያው ለዚህ ነው ቴዎሎጂያን የሚባለው ዶክትሪን ነው። ብርሃን ይሁን ያለ እግዚአብሔር ራሱ ብርሃን ነው። እግዚአብሔር ነው ብሎ ነው የሚጀምረው። እግዚአብሔር ይሄ ነው፣ ኢየሱስ ይሄ ነው ብሎ ነው የሚጀምረው። ኦርቶዶክሲ ይባላል። ኦርቶዶክሲ ማለት ትክክለኛ ዶክትሪን ማለት ነው። እግዚአብሔር ብርሃን ነው፣ ትክክለኛ ዶክትሪን ነው። ይሄ ትክክለኛ ዶክትሪን ግን ትክክለኛ የኑሮ ምላሽ ያስፈልገዋል። ይህንን ዶክትሪን የሚያውቁ በጭንቅላታቸው ማወቅ ብቻ ሳይሆን በኑሮ ሊያሳዩት ይገባል ነው። ኦርቶፕራክሲ ይባላል፣ ተግባር ማለት ነው። ትክክለኛ ዶክትሪን፣ ትክክለኛ ተግባር። ብርሃን ጨለማን ያበራል። ሶ በበራ ህይወት እንድንመላለስ ነው ጥሪያችን። የምንለውን እንድንኖር ነው የተጠራ ነው። ካልኖርን የምንለውን ካልኖርን ግብዝነት ይባላል። በጣም ብዙ የማያምኑ ሰዎች የሃይማኖተኞች ነገር የሚሰለቻቸው አንዱ ነገር የምንናገረውን ለመኖር እንኳን አለመሞከራችን ነው። የምንናገረው ሌላ ነው። ከእርሱ ጋር ህብረት አለን ክሌም፣ የምንኖረው ግን በጨለማ ነው። የምንመላለሰው በጨለማ ነው። ግብዝነት ይባላል። ግብዝነት ዋይ? ለምን? ለምን ነው ሰዎች ከእግዚአብሔር ጋር ህብረት አለን እያሉ እንደ የህይወት ዘይቤ በቀጣይነት በኃጢአት የሚኖሩት? ይሄ ሊሆን አይችልም። አብሮ ሊሄድ አይችልም። እግዚአብሔር ብርሃን ስለሆነ ከእግዚአብሔር ጋር ብርሃን ከእግዚአብሔር ጋር ህብረት ካለን በቅድስናና በብርሃን እንድንመላለስ ነው የተጠራ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 አነባለሁ። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ክፉ የሚያደርግ ሁሉ ብርሃንን ይጠላል። አክቹዋሊ ክፉ ለማድረግ በብርሃን ሰዎች ክፉ ሲያደርጉ በጨለማ ነው፣ መብራት ሲጠፋ ነው። ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። እውነትን የሚያደርግ ከእግዚአብሔር ጋር ህብረት ያለው በብርሃን ይኖራል፣ በብርሃን ይመላለሳል። በብርሃን መኖርና በጨለማ መኖር ናት የህይወት ምርጫ። ከክርስቶስ ውጭ የሆኑ በጨለማ ይኖራሉ፣ በክርስቶስ የሚኖሩ በብርሃን ይኖራሉ። እንደ ኑሮ ዘይቤ ማለት ነው። እንደ ኑሮ ዘይቤ መመላለስ፣ በጨለማ መመላለስ፣ በብርሃን መመላለስ። ከእግዚአብሔር ጋር ህብረት ስናደርግ ወደ ብርሃን መመላለስ፣ ወደ ብርሃን ኑሮ ህይወታችንን አመጣው። ስለዚህ ስለ ኃጢአት ያለንን የቀለለ አመለካከት ማቆም አለብን። ቅዱስ እንደሆንኩ ቅዱሳን ሁኑ ብሎ ነው የጠራን። ከቅዱሱ እግዚአብሔር ጋር ውለው የሚያድሩ የሚኖሩ በቅድስና ይኖራሉ፣ መኖሪያቸው ቅድስና ነው። ከብርሃኑ ከእግዚአብሔር ጋር ህብረት ያላቸው በብርሃን ይኖራሉ፣ በብርሃን ይመላለሳሉ። እንደ ህይወት ዘይቤ ከኃጢአት ጋር አይጣበቁም ነው። የምንለውን የምንኖር ሰዎች መሆን አለብን። ትክክለኛና ቀጥተኛና ቀና የሆነ ዶክትሪን ቀናና ቀጥተኛ በሆነ ህይወት ሊገለጥ ይገባል። ካመንን ማሳየት ይገባል፣ መኖር ይገባል፣ መመላለስ ይገባል። እና በጨከነ ትክክለኛ ዶክትሪን ይዞ በጨከነ በርኩሰት በተሞላ አቲቲዩድ መኖር አብሮ ሊሄድ አይችልም። ብርሃንና ጨለማን ማስታረቅ እንደማይቻለው ማለት ነው። ቁጭ ለመፈተሽ አለብን። አማኞች በሀገራችን የምንኖር በየትም ቦታ ሆናችሁ የምትሰሙኝ ለምንድን ነው በብዙ አብያተ ክርስቲያናት ያለን ክርስቲያኖች በሀገራችን ውሸትን ውጭ ብለን እንደ ህይወት ዘይቤ የያዝ ነው? በእርሱ እኖራለሁ እያለን ውሸትን ውሸት ሲዋሹ ምንም አይመስላቸው ሰዎች አሉ። እስከ መጨረሻ ድረስ እንደ ህይወት ዘይቤ ማጭበርበርን፣ ርኩሰትን። ይሄ ድካም አይደለም፣ ስለ መኖር ነው የማወራቸው። በውሸት መኖር ማለት ነው። ውሸትን፣ ማጭበርበርን፣ ዲሰፕሽን፣ የተሳሳተ ነገር ማውራትን፣ ኩሰትን፣ ጥላቻ፣ ቂም፣ ስድብ፣ ሌላው እንደሚኖረው እየኖርን ከብርሃን ጋር ህብረት አለኝ ማለት አንችልም። ከብርሃን ጋር ህብረት ስንኖር ህይወታችን ብርሃን ሊሆን ይገባል። በእነኚህ ጨለማ ስራዎች ጋር እየተባበርን አብረን እየኖርን ወይ ክሌማችን ልክ አይደለም ወይ ኑሯችን ልክ አይደለም። እንደኔ አመለካከት ክሌም እናረጋውን ካመነን እግዚአብሔር ብርሃን ነው ብለን ካመነን መጽሐፍ ቅዱስም ይነግረን በብርሃን እንደምንመላለስ ግድ ይላል። የምናምነውን የምንኖር በኑሮ የምንገልጽ ሰዎች እግዚአብሔር ያርክ። አው ይሄን ክፍለ ጊዜ ስንዘጋ አናንዶቻችሁ ምናልባት በተለያየ ቦታ ሆናችሁ የምትሰሙን ውይ እንደዚህ ከሆነ ኑሮ በህይወቴ በጣም ብዙ ኃጢያት አለና ውይ ብላችሁ ተስፋ እንድትቆርጡ አይደለም። አለው መንገድ አለው ሶሉሽን እኮ አሁንኛ መኖር ካቃተን መኖር አቃተን እንበል እንጂ አለው መንገድ እግዚአብሔር የሚያድስበት አለው መንገድ እግዚአብሔር የሚለውጥበት። ግን ኃጢያትንና እግዚአብሔርን አናዳብል ብርሃንና ጨለማን ለማዳብል አንሞክር ነው እንጂ በድካም ውስጥ ለምንኖር ደግሞ እግዚአብሔር የራሱ የሆነ መፍትሄና በር አለው። እሱን በሚቀጥለው ክፍለ ጊዜ እናያለን። መፍትሄውንና መንገዱን ስለ ኃጢያት ያለን አቲቲዩድና አመለካከት ግን መቀየር አለበት። ከእግዚአብሔር ጋር ህብረት ያላቸው በብርሃን ይመላለሳሉ። እግዚአብሔር ብርሃን ስለሆነ ነው ማለት ነው። የእግዚአብሔር